ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ዛሬ ሰኔ 27 ጁላይ 4 በአሜሪካ ታላቅ በዓል ነው። የዛሬቱ ዩናይትድ ስቴትስ የልደት ቀን ኢንዲፔንደንስ ዴይ፣ በራሴ መቆም የነጻነት ቀን። አሜሪካ ዘ ቢዩቲፉል፣ ውቢት አሜሪካ። ወደ ኋላ ሙሉውን ዝማሬ አሰማችኋለሁ። በዓሉን እያከበራችሁ ላላችሁ እንኳን አደረሳችሁ። ሃፒ ዘ ፎርዝ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከእሁድ ሰኔ 27 2013 ዓመተ ምህረት ዝግጅት ጋር ሰሎሞን አባተ ነኝ የምሽቱ አስተናጋጃችሁ።
ሲስፋየር ዲል would affirm the redeployment of forces and the complete withdrawal of Eritrean troops and Amhara regional forces.
ትርጉም ያለው የተኩስ አቁም ስምምነት ኃይሎችን ዳግም ማሰማራትና የኤርትራ ወታደሮችንና የአማራ ክልል ኃይሎችን ሙሉ በሙሉ መውጣታቸውን ያረጋግጣል።
People have died from hunger. People are dying from hunger.
ሰዎች በራብ ሞተዋል። እየሞቱም ነው።
First of all, I'd like to express our regret as to the format of today's meeting.
በመግቢያዬ በዚህ ስብሰባ ቅርጸት ማዘንን ለመግለጽ እሞክራለሁ።
We suffer the most from our challenges and gain the most from solving them.
ከችግሮቻችን ብዙ ተቆርጠናል። ችግሮቻችን በመፍታትም ብዙ ተጠቅመናል።
This measure should have encouraged our friends to give support and de-escalate the unhelpful pressure.
ይህርምጃ ወዳጆቻችን ድጋፍ እንዲያደርጉልና ተቃዋሚ ያልሆኑ ጫናዎች እንዲቀንሱ ማድረግ ነበረበት። የተባበሩት መንግስታት ድርጅት ስለ ኢትዮጵያ ከትናንት በስቲያ ሌሊቱን መክሯል፣ ተከራክሯል። ዘገባ ይዘናል። እስከ ምሽቱ 4 ሰዓት በሚዘልቀው ዝግጅታችን ሌሎችም ቅንብሮች አሉን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ያስተለኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የትግራይ መንግስት ያወጣው ነው የተባለና 7 ነጥቦችን ያዘለ የድርድር ተኩስ አቁም ላይ ለመድረስ በሚል የወጣ የቅድመ ሁኔታዎች ዝርዝር መግለጫ የህወሓት ቃል አቀባይ የሆኑት ጌታቸው ረዳ ዛሬ በትዊተር አሰራጭተዋል። መግለጫው ላይ የመጀመሪያው ነጥብ ወራሪ ያላቸው የአማራና የኤርትራ ኃይሎች ከትግራይ ወጥተው ከጦርነቱ በፊት ወደ ነበሩበት ግዛት እንዲመለሱ ይላል። አክሎም በትግራይ ህዝብ ላይ በጦርነቱ ውስጥ ደርሰዋል ሲል የዘረዘራቸውን የወንጀል አድራጎቶችና ጥፋቶች የሚያጣራ ነጻ አካል በተባበሩት መንግስታት ድርጅት እንዲቋቋምና አጥፊዎች ለማቀፍ የወንጀል ችሎት ፊት ቀርበው እንዲጠየቁ ይጠይቃል። መግለጫው በማያያዝም ለትግራይ ህዝብ በሁሉም አቅጣጫዎች እና ዘዴዎች እርዳታ እንዲደርስ እንዲደረግና በጦርነቱ የተፈናቀሉ ሁሉ ወደ ነበሩበት እንዲመለሱ የሚያሳስብ ሲሆን ህዝቡ ሁሉም የኤሌክትሪክ፣ የቴሌ፣ የባንክ፣ የአየር ትራንስፖርት፣ የትምህርት፣ የጤና፣ የማጓጓዣ፣ የንግድ አገልግሎቶች ሁሉ እንዲመለሱለት እንዲደረግም ጠይቋል። የሀገሪቱ ህገ መንግስት እንዲከበርና ወደፊትም ለሚደረጉ ድርድሮች ብቸኛው መንገድ መሆኑ ተቀባይነት እንዲኖረው መስከረም 25 2013 ዓመተ ምህረት የሥራ ዘመኑ አብቅቷል ያለው መንግስት በትግራይ መንግስትና በትግራይ ተወላጆች ላይ ያሳለፋቸው ውሳኔዎች እንዲሰረዙና የተወሰዱ እርምጃዎችም እንዲቀለበሱ መግለጫው ጠይቆ ለድርድር የማይቀርቡ ባላቸው በእነዚህ ቅድመ ሁኔታዎች መሰረት ተኩስ አቁም ላይ ለመድረስ የቅድመ ሁኔታዎቹን አፈጻጸም የሚከታተል ነጻ ዓለም አቀፍ አካል የመሰየምን ሐሳብ የትግራይ መንግስት ግምት ውስጥ እንደሚያስገባ አመልክቷል። በነገው ምሽት ዝርዝር ዘገባ ይኖረናል። በሌላ በኩል የአስቸኳይ ጊዜ አዋጅ መረጃ ማጣሪያ የህወሓት የሽብር ቡድን የመከላከያን የተናጠል ተኩስ አቁምና ከመቀሌ መውጣት ተከትሎ መቀሌና በሌሎች የትግራይ ከተሞች ነዋሪዎች ላይ ጥቃት እያደረሰ ይገኛል ሲል መናገሩ ተዘገበ። ጊዜያዊ አስተዳደሩና ከመከላከያ ጋር ተባብራችኋል ባላቸው ላይ ግድያ እየፈጸመ ነው። ይህም የሰብአዊ አቅርቦት እጥረቱን በማባባስ በክልሉ ከፍተኛ ሰብአዊ ቀውስ እንዲፈጠር የሚያደርግ ነው ብሏል መግለጫው። አስከትሎም መንግስት እንዳደረገው ተኩስ አቁም ከማድረግ ይልቅ በሐሰተኛ የድል ፕሮፓጋንዳ ለማታለልና ትኩረት ለማግኘት በሚያደርገው መፍጨርጨር የሰብአዊ ድጋፍ ሰጪዎችንና የዜጎችን ደህንነት ስጋት ውስጥ እየከተተ ነው ሲል የአስቸኳይ ጊዜ መረጃ ማጣሪያ መግለጫው ማመልከቱን ከፋና ብሮድካስት ያገኘ ነው ዜና አውስቷል። የግብጽ ፕሬዝደንት አብደልፋታ አልሲሲ ከሊቢያ ጋር ሀገሪቱን ከሚያዋስነው ድንበር 135 ኪሎ ሜትር ርቀት ላይ የተገነባ ግዙፍ የባህር ኃይል ሰፈር መረቁ። አብረዋቸው የቅርብ አጋራቸው የሆኑት የአቡዳቢ ልዑል አልጋ ወራሽ ሼክ መሐመድ ቢን ዛይድ እና የሊቢያው የአንድነት መንግስት ፕሬዝደንት በምረቃው ላይ መገኘታቸው ተገልጿል። ግብጽ የባህር ኃይል ሰፈሩ የስትራቴጂና ኢኮኖሚ ጥቅሞቿን ለማስከበር እንዲሁም ሜዲተራኒያንና ቀይ ባህር ላይ የባህር ኃይል ቁመናዋን ማጠናከሯ በአካባቢው የሚካሄደውን ከህግ ውጭ የሆነ ፍልሰት ለመከላከል እንደሚረዳት ተናግራለች። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ደቡባዊ ፍሎሪዳ ውስጥ በአንድ ጎኑ የተደረመሰውን ባለ 12 ፎቅ ኮንዶሚኒየም ህንፃ የቀረውን ክፍል ለማፍረስ ዝግጅት እየተደረገ መሆኑ ተገልጿል። ባለሙያዎች ህንፃው በአንድ ጎኑ ከፈረሰ ወዲህ ጥንካሬ የጎደለው በመሆኑ በከባድ ንፋስና ከውቅያኖስ ላይ በሚነሳ ማዕበል ተናውጦ በራሱ ሊፈርስ ይችላል የሚል ስጋት አድሮባቸዋል። ፊሊፒንስ ውስጥ ቢያንስ 85 ሰዎች ያሳፈረ ወታደራዊ አውሮፕላን መከስከሱ ተገለጸ። የነደደ ካለው የአውሮፕላኑ ስብርባሪ ውስጥ እስካሁን 15 ሰዎች በህይወት ለማውጣት መቻሉን የደረሰን ዜና አስታውቋል። ዛሬ ዩናይትድ ስቴትስ የነጻነት በዓሏን በማክበር ላይ ነች። በየአመቱ እንደ አውሮፓውያን አቆጣጠር ሐምሌ 4 ጁላይ 4 የሚከበረውን በዓል ቤተሰቦችና ማህበረሰቦች አብረው የሚያሳልፉት ከተሞች በሰልፎችና በርችቶች የሚያከብሩት በዓል ነው። የዘንድሮ በዓልም በኮቪድ-19 ምክንያት በወጡ ገደቦችና የጥንቃቄ መመሪያዎች ምክንያት ከአንድ ዓመት በላይ ያልተገናኙ ቤተሰቦችና ጓደኛሞች ለመጀመሪያ ጊዜ የሚተያዩበት እንደሚሆን ተገልጿል። መጨረሻም ዜና እረፍት። የሺዎች እናት ተብለው የሚታወቁት ስመጥሯ የበጎ አድራጎት ሰው ወይዘሮ አበበች ጎበና አረፉ። 85 ዓመቷ ወይዘሮ አበበች ጎበና በቅርቡ በኮቪድ-19 ምክንያት በጳውሎስ ሆስፒታል ጽኑ ህሙማን ክፍል ሲረዱ ቆይተው ዛሬ ጠዋት ማረፋቸውን ከፋና ብሮድካስት ያገኘነው ዜና አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጅት ለዜናው። ይህ ከአሜሪካ ድምፅ ራዲዮ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ12070 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 27 2013 ዓመተ ምህረት ምሽት ፕሮግራም ነው።
እንግዲህ እኮ ሰዎች ነን፣ ብዙ ችግር አለ። አብሮ መኖር ቀላል ነገር አይደለም። እንግዲህ ዴሞክራሲ እንግዲህ የአብሮ መኖር ስልት ነው። አንዱ ምንድን ነው? እንዴት አድርገን ተቻችለን እንኖር ብሎ የሚጀመርበት አስተዳደር ነው።
ስለ ዩናይትድ ስቴትስ መንግስት መዋቅርና አሰራር ዘገባ አለን። አሁን ወደ መጀመሪያው ዝግጅት እንዝለቅ። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ኢትዮጵያ ላይ አመሸ። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በኢትዮጵያ የትግራይ ጉዳይ ላይ ከትናንት በስቲያ ሌሊት ለመጀመሪያ ጊዜ በይፋ ያደረገው ስብሰባ ያለ ስምምነት ተጠናቋል። ኬኔዲ አባተ ከአዲስ አበባ ዝርዝሩን ይዟል።
በዩኤስ አሜሪካ በዩኬና በአየርላንድ ጥያቄ የተባበሩት መንግስታት የጸጥታው ምክር ቤት አባላት ሰላምና ደህንነት በአፍሪካ በሚል አጀንዳ በኢትዮጵያ የትግራይ ክልል ጉዳይ ላይ ለመጀመሪያ ጊዜ ይፋዊ ስብሰባ አድርገዋል። በፈረንሳዊው የጸጥታው ምክር ቤት የሐምሌ ወር ተረኛ ፕሬዝዳንት ኒኮላስ ዴሪቪየር በተመረጠው በዚህ ስብሰባ ላይ ለመንደርደሪያ የሚሆነውን የመጀመሪያውን የመናገር እድል ያገኙት የተመድ የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲ ካርሎ ኢትዮጵያ በወሳኝ ምዕራፍ ላይ ትገኛለች ብለዋል። አሜሪካዊቷ ዲፕሎማት ኢትዮጵያን በመፈታተን ላይ ያሉ ጉዳዮች ሁሉን አቀፍና ዘላቂ በሆነ መንገድ መቀረፍ እንዳለባቸው ገልጸዋል። ይህን ለማድረግ የሚያስከትለው መዘዝ አስከፊ ሊሆን ይችላል ሲሉም ነው የተናገሩት። ከ8 ወራት ግጭት በኋላ የኢትዮጵያ መንግስት በጎርጎሮሳውያኑ ሰኔ 28 የተናጥል ተኩስ አቁም ማወጁን ተከትሎ ሰራዊቱ ከመቀሌ መውጣቱንና በመትኩ የትግራይ መከላከያ ኃይል መቀሌን ጨምሮ ሌሎች ከተሞችንም መቆጣጠሩንም ጠቅሰዋል። ፕሬዝዳንቱን ጨምሮ የትግራይ ክልል የቀድሞ አመራሮች ወደ መቀሌ መመለሳቸውን ሪፖርቶች እንደሚያመለክቱም የተናገሩት ሮዝመሪ ዲ ካርሎ የትግራይ ኃይሎች የተኩስ አቁም ስምምነት ማድረግ እንዳለባቸው አሳስበዋል።
As of today, the TDF has yet to agree to a ceasefire.
የትግራይ መከላከያ ኃይል ገና ተኩስ ለማቆም አልተስማማም። ከባድ ክስተቶች መኖራቸውን የሚገልጹ ሪፖርቶች ባይኖሩም ሰብአዊ ድጋፍ ለማድረግ የሚያስችሉ መሰረታዊ አገልግሎቶች የሉም። መቀሌ የኤሌክትሪክ ኃይልና ኢንተርኔት የለም። መሰረተ ልማቶችም ወድመዋል። ወደ አካባቢው ለመግባትም ሆነ ለመውጣት በረራ የለም። በሌላ የትግራይ ስፍራ የነበረው የኤርትራ ሰራዊት በድንበር አካባቢ ወደሚገኙ አዋሳኝ ስፍራዎች ወጥቷል። የትግራይ ኃይል ወደፊት እየተጓዙ ቢሆንም በምዕራብ ትግራይ የአማራ ኃይሎች ባሉበት ናቸው። የአማራ ብልጽግና ፓርቲ ሰኔ 29 ባወጣው መግለጫ የትግራይ ኃይል በምዕራብ ትግራይ ግዛት ለማግኘት እንዳይሞክር አስጠንቅቋል። ባጭሩ ተጨማሪ ግጭቶች ሊኖሩና ከፍተኛ የጸጥታ ችግር ሊኖር ይችላል። ይህም እጅግ አሳሳቢ ነው። የተኩስ አቁም አዋጁ ህወሓትን ጨምሮ ሁሉም የግጭቱ አካላት ሊጠቀሙበትና ሊተገብሩት የሚገባ ድል ነው። በመሆኑም ህወሓት የተኩስ አቁሙን በአስቸኳይና በተሟላ መልኩ እንዲቀበል እናሳስባለን።
We urge the TDF to endorse the ceasefire immediately and completely.
አሁን ላይ አንገብጋቢው ጉዳይ የሰብአዊ ድጋፍ ማድረስ መሆኑንም ያነሱት የተመድ የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲ ካርሎ በትግራይ ያለው የምግብ እጥረት እየተባባሰ መምጣቱና የተከዜ ድልድይ መሰበሩ ችግሩን ይበልጥ እንደሚያባብሰው አንስተዋል። የተኩስ አቁም ስምምነት ላይ መድረስ የሰብአዊ ችግሮችን ከመቅረፍ ባለፈ ለሀገሪቱ ሁለንተናዊ ፈተናዎች ፖለቲካዊ መፍትሄ ለማበጀትም ጠቃሚ መሆኑን በአጽንኦት ገልጸዋል። ከዚህ አንጻር የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የፌደራል መንግስት የምርጫው ውጤት ከተገለጸ በኋላ ሁሉን አቀፍ ውይይት ለማድረግ መዘጋጀቱን በተመለከተ ትናንት ለዲፕሎማቶች የሰጡትን መግለጫ አድንቀዋል። ከግጭቱ ጋር በተያያዘ የተከሰቱ የሰብአዊ መብት ጥሰቶችን ለመመርመር የሚደረገውን ጥረት መንግስት እንደሚደግፍ አቶ ደመቀ ማረጋገጣቸውንም በአድናቆት ገልጸዋል። በትግራይ ያለው የሰብአዊ ቀውስ ችግር በፍጥነት እየተባባሰ መምጣቱን የገለጹት ደግሞ የተመድ የሰብአዊ ጉዳዮች ተጠባባቂ ምክትል ዋና ጸሐፊና ያስቸኳይ ጊዜ እርዳታ አስተባባሪ ራሜሽ ራጃሲንጋም ናቸው።
2 million people are still displaced and close to 5.2 million people still require humanitarian assistance.
2 million ሰዎች እስካሁን ከአካባቢያቸው ተፈናቅለዋል። 5.2 million የሚጠጉ ሰዎች ደግሞ ሰብአዊ ድጋፍ ፈልጋሉ። ከነዚህም ውስጥ አብዛኛዎቹ ሴቶችና ህጻናት ናቸው። በግጭት ምክንያት የምግብና የደህንነት ችግሮች መባባሳቸውና ረሃብ እየጨመረ መምጣቱ በጣም አሳሳቢ ነው። ከ400,000 በላይ ሰዎች ወደ ረሃብ ተሸጋግረዋል ተብሎ የሚገመት ሲሆን ሌላ 1.8 ሚሊዮን ህዝብ ደግሞ የረሃብ አፋፍ ላይ ይገኛል። አንዳንዶቹ ቁጥሩ ከዚህም እንደሚጨምር እየጠቆሙ ነው።
ከዚህም በተጨማሪ ወሲባዊና ጾታን መሰረት ያደረጉ ጥቃቶች በስፋት መፈጸማቸውን ጠቁመው በዚሁ የጥቃት ጉዳይ ከ1200 በላይ ሪፖርቶች መቅረባቸውን አንስተዋል። በግጭቱ የተሳተፉ ሁሉም አካላት ባለም አቀፍ ህግ መሰረት ኃላፊነታቸውን እንዲወጡም ነው የጠየቁት። በቅርቡ ከተገደሉት 3 የድንበር የለሽ ሐኪሞች አባላት ውጭ 12 የረዴት ሰራተኞች መገደላቸውን አስተውሰው ለረዴት ሰራተኞች አስፈላጊው ትብብርና ጥበቃ እንዲደረግ እንዲሁም ሁሉም አካላት ግጭት ከመባባስ እንዲቆጠቡ ማሳስበዋል። የተባበሩት መንግስታት ሁለት ተቋማት ባለስልጣናት የሰጡትን መግለጫ ተከትሎ የጸጥታው ምክር ቤት ቋሚና ተጠባባቂ አባል ሀገራት የየራሳቸውን አቋም አንጸባርቀዋል። በተባበሩት መንግስታት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ ባደረጉት ንግግር የጸጥታው ምክር ቤት በቅርብ ወራት በዝግ ያደረጋቸው ስብሰባዎች በትግራይ ክልል ስላለው ረሃብ፣ መፈናቀል፣ የንጹሃን ግድያ፣ የረዴት ሰራተኞች መገደል፣ ጾታዊ ጥቃትና መሰል ችግሮች ከተመድ ተቋማትና መንግስታዊ ካልሆኑ ድርጅቶች ሪፖርቶችን ማዳመጡን በመንደርደሪያነት አንስተዋል። በዚህ ሳምንት የኢትዮጵያ መንግስት ይፋ ያደረገው የተኩስ አቁም ለሰብአዊ ዓላማ መሆኑ እንደተገለጸ ያስታወሱት አምባሳደር ሊንዳ መንግስት ተኩስ በማቆም በትግራይ የተከሰተውን ሰብአዊ አደጋ ለመቅረፍ ማሰቡን አሁን በተግባር ማሳየት አለበት ብለዋል። በመቶ ሺዎች የሚቆጠሩ ሰዎችን ከሞት ለመታደግ መንግስት ያልተገደበ ሰብአዊ ተደራሽነትን ማረጋገጥ እንዳለበትም ነው የተናገሩት። የኢትዮጵያ ወታደሮች ከመቀሌ ሲወጡ የሰብአዊ እርዳታ ድርጅቶችን ጽፈት ቤቶች መዝረፋቸውንና የመገናኛ መሳሪያዎችን ማውደማቸውን ገልጸው የተዘረፉ ሁሉም መሳሪያዎች መመለስ አለባቸው ሲሉም ተናግረዋል። በትግራይ ችግር ላይ ላሉ ሰዎች ከቀደሙት ጊዜያት በላይ አሁን መድረስ እንደሚያስፈልግ ጠቁመው ሁሉም አካላት እውነተኛ የተኩስ አቁም ስምምነት ለማድረግ እንዲደራደሩም ጠይቀዋል።
Once again, we need access, we need aid, and we need to end the conflict.
በድጋሚ መድረስ እንፈልጋለን፣ እርዳታ እንፈልጋለን። እኛም ግጭቱን ማስቆም ያስፈልገናል። በተጨማሪነት ከማባባስ ይልቅ ሁሉም ወገኖች ለእውነተኛ የተኩስ አቁም ስምምነት እንዲደራደሩ ከዚያም ያንን የተኩስ አቁም እንዲያከብሩ እንፈልጋለን። ግልጽ ለማድረግ ይህ የትግራይን ኃይሎችንም ያጠቃልላል። እነሱም ዓለም አቀፍ የሰብአዊ ሕጎችን እንዲጠብቁና በሕጋዊ ማዕቀፎች ውስጥ በሰላማዊ መንገድ ለሰላም እንዲሰሩ ማሳየት አለባቸው። በክልሉ ውስጥ ስላሉ ሌሎች ኃይሎች ተግባራትም ማወቅ ያለብን ብዙ ነገር አለ። ለጊዜው በመንግስት የተኩስ አቁም አዋጅ ስራ ላይ በመዋል ውድ እድል አለን። ሰላምን የምናረጋግጥበት ጊዜ አሁን ነው።
የጸጥታው ምክር ቤት አባላት ይህንን የተኩስ አቁም አዋጅ የዘላቂ ሰላም፣ የውይይትና የእርቅ አካል አድርገው ሊተረጉሙ ይችላሉ ያሉት አምባሳደር ሊንዳ ቶማስ ግሪንፊልድ በግጭቱ የተሳተፉ ወገኖች ይህንን እድል መጠቀም ካልቻሉ የኢትዮጵያ ሕዝብ ላይ የሚያስከትለው መዘዝ አስከፊ ይሆናል ብለዋል። የተኩስ አቁም ስምምነቱ ትርጉም እንዲኖረው የኤርትራ ወታደሮችና የአማራ ኃይሎች ሙሉ በሙሉ ከትግራይ መውጣታቸው እንዲረጋገጥም ጠይቀዋል።
Would affirm the redeployment of forces and the complete withdrawal of Eritrean troops and Amhara regional forces.
ትርጉም ያለው የተኩስ አቁም ስምምነት ኃይሎችን ዳግም ማሰማራትና የኤርትራ ወታደሮችንና የአማራ ክልል ኃይሎችን ሙሉ በሙሉ መውጣታቸውን ያረጋግጣል። ያልተገደበ ሰብአዊ ተደራሽነትን ያመቻቻል። የኢትዮጵያ የውስጥም ሆነ የውጭ ድንበሮች በኃይልና ሕገ መንግስቱን በጣሰ መንገድ እንደማይለወጡ ያረጋግጣል። በተጨማሪም ለችግሩ ፖለቲካዊ መፍትሄዎችን ለማምጣት ለውይይት መሰረት መጣል አለበት።
ኢትዮጵያውያን መከፋፈልን ለማስወገድ ለድርድር ግጁ መሆን እንዳለባቸውም ያላቸውን አቋም ገልጸዋል። በዚህ ረገድ አሜሪካ ድጋፍ እንደምታደርግም ነው የተናገሩት። ከአምባሳደር ሊንዳ ጋር በአብዛኛው ተመሳሳይ አቋም ያንጸባረቁት የዩናይትድ ኪንግደም ተወካይ ታሪክ አህመድ ሀገራቸው የኢትዮጵያ መንግስት ያወጀውን የተናጠል ተኩስ አቁም እንደምታደንቅ ገልጸው ሁሉም አካላት ግጭቱን የሚያቆሙበት እድል ስለመፈጠሩ ተናግረዋል።
People have died from hunger. People are dying from hunger.
ሰዎች በረሃብ ሞተዋል። እየሞቱም ነው። ሰዎች የሚፈልጉት እንደዳታ ካላገኙ በስተቀር መሞታቸው ይቀጥላል። ይህ ሰው ሰራሽ ረሃብ ስለሆነ እርምጃ መውሰድ አለብን። በዚህ ረገድ ዩኬ የኢትዮጵያ መንግስት ያወጀችውን የአንድ ወገን የተኩስ አቁም ስምምነት በደስታ ተቀበላለች። ሁሉም ወገኖች የኢትዮጵያ ፌደራል መንግስት፣ የትግራይ መከላከያ ሰራዊት፣ የአማራ ታጣቂዎችና የኤርትራ መከላከያ ሰራዊት ያመጽና የስቃይ አዙሪት ለማስቆም እድላላቸው ይህንን እንዲያደርጉ እናሳስባለን። የኢትዮጵያ መንግስት በጠየቀው መሰረት የኤርትራ ኃይሎች እንዲወጡም ጥሪ እናቀርባለን።
ወትሮውንም ከአሜሪካና አጋሮቿ የተለየ አቋም በመያዝ የምትታወቀው ሩሲያ የጸጥታውን ምክር ቤት ስብሰባ አካሄድ ተችታለች። በተመድ የሩሲያ ቋሚ መልእክተኛ ቫሲሊ ኔቬንዚያ የምክር ቤቱ አባላት ስብሰባውን በትግራይ ያለውን ችግር ይበልጥ ለማባባስ እንዳይጠቀሙበት አሳስበው ችግሩ የኢትዮጵያ የውስጥ ጉዳይ መሆኑን ተናግረዋል።
በመግቢያ በዚህ ስብሰባ ቅርጸት ማዘንን ለመግለጽ ይሞክራለሁ። እናም ባልደረቦቻችን ቀድሞውንም የተወሳሰበውን የትግራይን ሁኔታ የበለጠ ለማተራመስና እዛ ያሉ የፌደራል ባለስልጣናት የፖለቲካ አቋምን ለማዳከም እንዳይጠቀሙበት አስጠነቅቃለሁ። ዛሬ ከግምት ውስጥ የሚገቡ ጉዳዮች በማንኛውም መንገድ የኢትዮጵያ የሀገር ውስጥ ጉዳይ ናቸው። ስለዚህ ጉዳይ አንርሳም። የተወሳሰበውን ወታደራዊና ፖለቲካዊ ሁኔታ በቅርበት እንከተላለን። የኢትዮጵያ ፌደራላዊ መንግስት ሰኔ 28 የወሰደው አስቸኳይ የአንድ ወገን የተኩስ አቁም ውሳኔ ወደ ትክክለኛው አቅጣጫ ለመሄድ አንድ እርምጃ ነው ብለን እናምናለን።
የኢትዮጵያ ወዳጅ የሆኑ ሀገራት ሁሉ ሰላምን ለማረጋጋት የኢትዮጵያ መንግስት የሚወስዳቸውን እርምጃዎች እንዲደግፉም ጠይቀዋል። የተባበሩት መንግስታት ተቋማት በትግራይ ያለውን የማህበራዊ ኢኮኖሚ ችግር ለመቅረፍ ተጨማሪ ጥረት እንዲያደርጉም ነው የጠየቁት። የትግራይ ሁኔታ የኢትዮጵያ ውስጣዊ ጉዳይ መሆኑ መዘንጋት የለበትም ያሉት የሩሲያው ተወካይ የኢትዮጵያን መንግስት ለመክሰስና ለመቅጣት ከመሰብ ይልቅ መደገፍ ያስፈልጋል ብለዋል። ቻይናም ከሩሲያ ጋር የሚስማማቋም ነው ያራመደችው። የጸጥታው ምክር ቤት ተለዋጭ አባል የሆኑ ሌሎች የአፍሪካ ሀገራትን ጭምር በመወከል ንግግር ያደረጉት በተመድ የኬንያ ቋሚ ተወካይ አምባሳደር ማርቲን ኪማኒ በጸጥታው ምክር ቤት ይፋዊ ስብሰባ መደረጉን በመቃወም ምክር ቤቱ አፍሪካውያን የራሳቸውን ችግር የሚፈቱበትን እድል መስጠት አለበት ብለዋል።
We suffer the most from our challenges and gain the most from solving them.
ችግሮቻችን ብዙ ተቆርጠናል። ችግሮቻችን በመፍታትም ብዙ ተጠቅመናል። ስለዚህ የጸጥታው ምክር ቤትና አባላቱ ይክርክር አፍሪካው መፍትሄዎችን መደገፍና ማበረታታት እንዳለበት መረዳት አለባቸው። አፍሪካ ከገነባቻቸው መሳሪያዎች መካከል የአፍሪካ የሰብአዊ መብት ኮሚሽን አንዱ ነው። ሰኔ 17 የትግራይ ሰብአዊ ቀውስ አጣሪ ኮሚቴ ተቋቁሟል።
እኛ እንደ አፍሪካ አሁንም ይሁን ወደፊት ይክርክር ኢትዮጵያና ህዝቦቿን ወደሚያሳንስ ሁኔታ መቀየር ላንደግፍም።
አሁን ጊዜው ጥንቃቄ የተሞላበት ዲፕሎማሲ የምንከተልበት፣ ሰብአዊ ድጋፍ የምናጠናክርበት፣ ሰዎችን የምናስቀድምበት፣ ቀጠናው መረጋጋት የምናደንቅበትና አሳሳችና የሐሰት መረጃዎችን የምንቀለብስበት መሆን አለበት።
ይህ ይፋዊ ስብሰባ የተጠራበት ምክንያት እንዳስደነቃቸው የገለጹት በተመድ የኢትዮጵያ ቋሚ መልእክተኛ አምባሳደር ታያት ቀስላሴ ስብሰባው የኢትዮጵያ መንግስት በትግራይ ያለውን ችግር ለመፍታት ወሳኝ እርምጃ በወሰደበት ማግስት መጠራቱን አስታውሰዋል። ይህ የመንግስት እርምጃ አጋሮቻችን ጠቃሚ ያልሆነ ጫናቸውን ቀንሰው እንዲደግፉን ማድረግ ነበረበት ብለዋል።
This measure should have encouraged our friends to give support and de-escalate the unhelpful pressure.
ይህርምጃ ወዳጆቻችን ድጋፍ እንዲያደርጉልና ተቃዋሚ ያልሆኑ ጫናዎች እንዲቀንሱ ማድረግ ነበረበት። ለሰላም በሚል ለወሰነው ከባድ ውሳኔ እውቅና በመስጠታችሁ ለሁላችሁም አድናቆታችንን መግለጽ እንፈልጋለን። ወታደራዊ እንቅስቃሴ ለማቆም የተደረገው ውሳኔ በትግራይ ለሚከናወኑ ሰብአዊ ተግባራት ምቹ ሁኔታ እንደሚፈጥር ተስፋ የተደረገበት ሲሆን ለሁሉም ማቀፍ ብሔራዊ ውይይትም በር ከፍቷል።
የጸጥታው ምክር ቤት አባላት በኢትዮጵያ ያሉትን የተለያዩ ፈተናዎች በአግባቡ በመረዳት የሀገሪቱን ጥረት እንዲደግፉም አምባሳደር ታዬ ጥሪ አቅርበዋል። ምክር ቤቱ ለመጀመሪያ ጊዜ በኢትዮጵያ የትግራይ ጉዳይ በይፋ ያደረገው ስብሰባ ከዚህ ቀደም በዝግ እንዳደረጋቸው 6 ስብሰባዎች ሁሉ ያለ ስምምነት በልዩነት ተጠናቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ ለዘገባው። ወደ ተከታዩ ዝግጅት እንዝለቅ። ሰሞኑን ወደ ኢትዮጵያ ተጉዞ የተለያዩ አካባቢዎችን የተመለከተው ባልደረባዬ ደረጀ ደስታ ወደ ሁመራ፣ ማይካድራ፣ ዳንሻና አካባቢዎቻቸውም ዘልቆ ነበር። አካባቢው በፌዴሬሽኑ የክልላዊ መንግስታት አወቃቀር ምዕራባዊ ትግራይ ዞን ተብሎ የሚጠራ ቢሆንም የአማራ ክልልም በአካባቢው ላይ የይገባኛል ጥያቄ እንዳለው ይታወቃል። ባለፈው ጥቅምት መጨረሻ ጦርነቱ ሲቀሰቀስ አካባቢው ማንነታችን አማራ ነው በሚሉ ነዋሪዎችና በአማራ ሚሊሻ ተይዟል። ደረጀ እዚያ ያገኛቸውንና የጊዜያዊ አስተዳደሩና የጸጥታው ኃላፊ ነኝ የሚሉትን ኮሎኔል ደመቀ ዘውዴን አነጋግሮ ነበር። አዳምጧቸው።
በዚህ በጊዜያዊ አስተዳደር አመራር አባል ሆኜ ነው ያለው። በወልቃይት ጠገዴ ሁመራ ዞን ሰላምና የደህንነትን ጸጥታ ኃላፊና ዞን ምክትል አስተዳዳሪ ነኝ። ነው የወልቃይት ጠገዴ የወሰነ የማንነት ጉዳይ በተመለከተም ሰብሳቢ ነኝ። ያው ጊዜያዊነት ግን አሁን እዚህ ስራ ነው ያለሁት።
የትኞቹ ግዛቶች ናቸው በእርሶ አስተዳደር ስር ያሉት?
አዎ፣ በወልቃይት ጠገዴ ሰቲት ሁመራ የሚለው በ9 ወረዳዎች አሉት። 3 አበይት ወረዳዎች አሉት። 5 የከተማ አስተዳደሮች አሉት። 1 መካከለኛ የገጠር ወረዳ አስተዳደር አለው። አጠቃላይ 9 ወረዳዎች ይኖርታል። እናምንበራለን ይሄን አካባቢ ነው።
እነዚህ ሁሉ አሁን የጸጥታቸው ሁኔታ ምን ይመስላል? በሁሉ
በጣም ሰላም ነው። እስካሁን ዞኑ እጅግ ካሉት ዞኖች ሰላማዊ ዞን ቀጠና ከሚባል አካባቢ ነው። አካባቢው በርከት ያለ ፌደራል ጸጥታ ማካልም አለ፣ የክልል ጸጥታም አለ፣ የዞን ጸጥታም የወረዳ ጸጥታዎችም አሉ። ስለዚህ የተደራጀ ነው። ህዝቡም ትላንትና እንዲደራጅ ያልተፈቀደለትን ተፈቅዶለት በጊዜው አስተዳደር ተደራጅቶ ራሱን የመጠበቅ ህዝቡም ራሱን ነቅቶ እየጠበቀ እስካለ እስካሁን በዚህ አስተዳደረኛ ከመጣን ጀምሮ ምንም አይነት የጸጥታ ችግር አልገጠመንም ማለት ነው።
ሰሞኑን የሚነገር ነገር አለ። በዚህ በሱዳን በኩል ሾልኮ የገባ ኃይል ስላለ አንዳንድ የጸጥታ ችግር አለ፣ በተለይ ሁመራም አካባቢ እና በዚህ እርስዎ በሚያስተዳድሯቸው አካባቢዎች የሚል ነገር ሰምቻለሁኝ።
አዎ፣ ምንም ጸጥታ ችግር የለም። ከሱዳን የገባው ያው በሚዲያ እንዳየኸው 320 ጠላትም ገብቷል። ትግራይ ገብቶ እንደገና የሽብር ስራም ለመስራት በዚህ ቀጠና ለማለፍ ነበር ያሰበው። የአካባቢ ማህበረሰብ እና የመከላከያ ወታደሮችም በጥምር በተደረገው እንቅስቃሴ ወደ 109 አሸባሪውን ተማርኳል። ሌላውን እንዲደመሰስ ተደርጓል። ይሄ አንደኛ የዞኑም በአካባቢ ያለ ጸጥታ የፌዴራልም የክልሉም የዞኑም ጸጥታ ጥንካሬ ነው የሚያሳየው። ይህን ኃይል ሁለተኛ የጥፋት ስራ እንዳይሰራ ስራ ተሰርቷል ማለት ነው። ስለዚህ ይህም ተደረገ እንጂ በአካባቢው ግን የፈጠረው የጸጥታ ተጽዕኖ ምንም አይነት የለም።
በአካባቢ ውስጥ የሚኖረው የማህበረሰብ ሁኔታ ምን ይመስላል? አሁን ለምሳሌ ሁመራ ውስጥ አንዳንድ አዳዲስ ቦታ እናለ ቀድም ሲሉ የነበሩ ቦታዎች አሉ። አንዳንዱ ቦታ ባዶ ቦታዎች ይታያሉ፣ አንዳንድ ቦታ ደግሞ ያው ህዝቡ እንዳለ ነው። እና የዚህ የከተሞች እንግዲህ ያየሁት ከተማ ይህን ሁመራ ብቻ ነው፣ ሌሎቹን አላየሁም። እና ይህንን ሊገልጹልኝ ይችላሉ ምክንያቱም እንደሆነ?
አዎ፣ ይህ ነባሩን ከተማ ይተው ከሆነ ቀደም ሲል ሰቲት ሁመራ የሚታወቁ ከ1984 በፊት የነበሩ ብዙዎቹ የአማራ ተወላጆች ማህበረሰብ የነበረበት ነው። ትህነግ ከመጣ በኋላ ከ1984 በኋላ ግን ይህን ነባሩን ማህበረሰብ በተለያየ መልኩ እያጠፋ እያሳደደ፣ በግልባጭ ደግሞ የትግራይ ተወላጆች አካባቢውን እንዲቆጣጠሩት ስራ ተሰርቷል ማለት ነው። ስለዚህ አዳዲስ ቤቶች የተሰሩት በተለይ ተጀምረው የቆሙትን የትግራይ ሰዎች በኋላ የሰሯቸው ደግሞ ለአካባቢ ለማልማት ብቻም ሳይሆን ብድርን ለማግኘት ተብሎ የተሰሩ ይመስላሉ። አይቀጥሉም፣ አይጨምሩም አሉ። እነዚህ በድሮ ጀምሮ የቆሙ ናቸው እና ነባሩ መንደር ግን ባላባቱ በፊት የነበረ የሰራቸው ቤቶች እና ከተማ ነሆኑ።
አሁን እርስዎ እዚህ ሶስቱ በተለየ ወልቃይት፣ የዚህ የሰቲት እና የጠገዴ መሰል፣ እነዚህ ሶስቱ በትግራይ ክልል ነው በአሁኑ ስርዓት ያሉት። አሁን የሚታወቁት በዛ ነው። አሁን ያለው ደግሞ ጊዜያዊ ሁኔታ ነገሮች እስኪፈቱ ድረስ በዛ መንገድ ነው ያለው የሚመስለው እና እስቲ ያለው ሁኔታ ነገሩ
ጉዳዩ አሁን ብቻም ሳይሆን የወልቃይት የጠገዴ ማህበረሰብ ቀደም ሲል ትህነግ ነዚህ አካባቢ ወጥቶ በጉልበት ለማስተዳደር ሲሞክር ተቃውሞውን በተለያየ መልኩን ገልጿል። ይህን ተቃውሞውን እነኛ ጎንደሬዎች አማራዎች ነን በማለቱ ምክንያት የሚታወቁ ባላባቶች እንደጠፉ በመቶ አይደለም በሺ የሚቆጠሩ ሰዎችን ጠፍቶብናል። እነዚህ እስካሁን ምላሽም አላገኘም። ትህነግን ተደጋጋሚ በህግ ጠይቆ አስገድዶም የት እንደገባ ማህበረሰብ እንዴት እንደጠፋ ማብራራት የሚቻልበትን ሁኔታን እኛም አላገኘንም። እንደ ማንነት ጥያቄዎች ኮሚቴዎች ይህን ጉዳይ ለዓለም አቀፍም ለሀገር አቀፍም አቤቶቻችን አቅርበናል። አሁን በአጋጣሚ ወልቃይት ጠገዴ ብዙ ማይካድራውን የቀርቡ አይተሃል። ብዙ ማይካድራዎች ግን ይህን ህዝብ በቀዝቃዛ ዘር ማጥፋት አስተናግዷል እና ብዙ ባላባቶችን ታሪክ አዋቂዎች የሚባሉ ጀግኖች የሚባሉ ይህን ወሰን የሚጠብቁ የነበሩ ከዶራሪ የተለያየ ስም የተጠፈባቸው ፊዳል ናቸው፣ መሳፍንት ናቸው፣ ለአቀንቃኞች ናቸው እየተባለ እንዲጠፉ ምክንያት ተደርጓል። አሁን በፌዴራል መንግስትም በክልሉ ጸጥታ ኃይልም በአካባቢ ማህበረሰብ ትግል በአማራው ትግልም በጎንደሬው ትግል አሁን ይህን አጋጣሚ ይህ ነጻነት አካባቢውን አግኝቷል። ይህን ስናገኝ ይህንን አጋጣሚ ተጠቅመን ራሱ ህዝቡ ራስ በራሱ እያስተዳደረ ነው ያለው በጊዜው አስተዳደር ቢሆን። ስለዚህ ይህን አስተዳደር ባለበት ሁኔታ የትግራይ ጊዜው አስተዳደር ደግሞ አንቀበለውም ብቻም ሳይሆን ቲፒኤልኤፍም ትህነግም በየትኛው ዓለም አቀፍ ይህን አካባቢ የትግራይ አካል ነው እያለ ሲጮህ እየሰማን ነው። አንዳንድ የዓለም አቀፍ መንግስታት ነን የሚሉም ይህን አካባቢ የትግራይ እንደሆነ አይነት መግለጫ የሰጡ አካሎች አሉ። ማህበረሰቡ እኔ ብቻ ሳይሆን እንዴት ተቃውሞ እንደገለጸ እንዴት እናስቆጣው ከሳምንታት በፊት በሰልፉ አይታችኋል። ሴቶቹም ባሎቻችንን አጥፍተውብናል፣ ልጆቻችንም ጠፍተዋል። ስለዚህ እኛን የዓለም ማህበረሰብ መንግስታትም ሊያዳምጡን ይገባል የሚለው ተቃውሞ ለተመለሰው ወደ ሁለተኛ ባርነት መግባት አይገባንም የሚለው ተቃውሞዎች በተለያየ አካባቢ ወረዳዎች መግለጫ እና ሰልፎች ተካሂደዋል። ስለዚህ እመነቀበለው በመክንያት ነው ወደ ትግራይ ሲያደርጉት 27 አመት 30 አመት ተነግ ሲያስተዳድሩ አካባቢ አሳምኖም አልነበረም። አንደኛ ማንነቱን ቀምጦ በጉልበት ወሮ የትግራይ አካል አድርጓል። ይህን ማህበረሰብ በታሪክም በማንነትም በስነ ልቦናም ትግራይ የሚያሰኘው ነገር የለም ብለን ደጋግመን ገልጸናል። ትግርኛ ይናገራሉ ከሚል በዘለለ ሌላ ምንም አይነት ማንነት የለውም። ሌሎች የማንነት መገለጫዎች ግን ጎንደሬ እንደሆነ አማራ እንደሆነ ነው የሚገልጸው። ዘን ስለዚህ በዚህ ምክንያት እኛ በህግ ስንከራከር ቆይተናል። መንግስትም እስካሁንም ይህን እውቅና ይስጠው ተገቢውን ድጋፍ የሚደረግለት ይገባል። ማህበረሰቡን በተለያየ መልኩ በጦርነትም ተጎድቷል ተሳድዷል። ብዙ አባት ያጡ ልጆች አሉ። ይህን የስነልቦና የማዳን ስራ መሰራት መቻል አሁን ተመልሶ የትግራይ አካል ነው የሚሉ አካላት ግን እንደገና ቲፒኤልኤፍን የያዘውን አቋም ይዘው ስለመጡ እኛ አይደንቀንም። ስለዚህ ለሁሌም እነዚህ አካላት ግዛትን የመስፋፋት እንጂ የሰዎች ልጅን ሰብአዊ መብትን የመጠበቅ ተፈጥሮም ስለሌላቸው እየነገርን ነው። ትክክል አይደለም። እነሱ ግዛት ብቻ ማየት አይገባም። ማህበረሰቡ ጥያቄው መመለስ አለበት የሚለው ብዙዎች የትግራይ ተወላጆችም ይህን ጥያቄ ይህን ሀሳብ ትክክል ነው የሚል ሀሳብ ይሰጣሉ። ይህን ሀሳብ ካልመለሱ እኛም አብረን መኖር አንችልም የሚልም በቅን አመለካከት ያይታል።
ሌላው የሚነገረው በዚህ በትግራይ ጦርነት ውስጥ የተሳተፉት የተለያዩ አካላት የኤርትራ የአማራ ሚሊሻ ወይ ልዩ ኃይል እና የኢትዮጵያ መከላከያ ሰራዊት እንደሆነ ነው የሚነገረው እና የኤርትራ ሰራዊት ይውጣ ሲባል እንዲሁም የአማራ ልዩ ኃይልና ሚሊሻም ክልሉን ለቆ ይውጣ የሚልም ነገር በውጪ መገናኛና በአንዳንድ ወገኖችም ተነግሯል። ስለዚህ ያለው አስተያየት ምንድን ነው?
አይ ይህንን ተሳሰብ የአሸባሪ ሆነ ተሳሰብ ነው። አሁንም ጥያቄውን ለመመለስ ሲል የሞተበት የተቀበረበት አተሳሰብ ነው። ይህን አተሳሰብ ተመልሰው የትግራይ አካል ነው በማለት ለማሰብ ተፈልጎ ከሆነ እኛ ደጋግመን ተናግረናል። የአማራ ልዩ ኃይል ከትግራይ መሬት ስንዝርም ቢሆን አልተሻገረም። እኛ መሬታችን ተከዜ መለስ አማራ እንደሆነ ጎንደር እንደሆነ እናውቃለን። ይህን ኃይል ከዚህ ቦታ ነው ያለው። ይሄ ደግሞ የጎንደር አካል እንጂ የትግራይ አካል አይደለም። ስለዚህ በቦታው ነው ያለው። ከቦታው ደግሞ ማንንም ሊያስወጣው አይችልም። ስለዚህ ለሁሉም መንግስት አለን። በሌሎች የውጭ ኃይሎችን አዛዥነት ኢትዮጵያ መንግስትም ይኖራል ብለን አናስብም። ተረጋጋሚ መንግስትም እየገለጸ ነው ያለው። የውጭ ጣልቃ ገብነት ለእኛ እንደማይጠቅመን፣ በውጭ ጣልቃ ገብነትን ጉዳያችን መፈጸም እንደማንችል ትግራይ ህዝብም ቢሆን ይህን ሀቅ ያውቃል። በማኒፌስቶውን ያሰፈረውን ጉዳይ ተግባራዊ ካልሆነ ሙቼ አድራለሁ የሚል የትህነግን አተሳሰብ ካልሆነ በስተቀር የአማራ ልዩ ኃይል ከትግራይ መሬት እንደሌለ ትህነግም ጨምሮ የትግራይ ኤሊቶችም ጨምሮ ያውቁታል። ማለት የወራሪ አተሳሰብ የተስፋፊ አተሳሰብ አባዜ ካልሆነ የአማራ ልዩ ኃይል ከቦታው ተሻግሮ አገሩም እንኳ ቢሆን የትግራይም ግን አሁን ባለው ሁኔታ ከአንድ ክልል ሌላ ክልል ሄዶ ይህና ኃይል አልሰፈረም። ሁለተኛ ደግሞ ትግራይ ሄዶ ቢሰፍርስ ኢትዮጵያዊ አይደለም? የትግራይ ጸጥታ የትም ቦታ ሄዶ መኖር ይችላል። የአማራ ልዩ ኃይልም የኢትዮጵያን ሉዓላዊነት የሚዳፈር ኃይል በሚኖርበት ህግን አደጋ ላይ በሚወድቅበት ጊዜ ለምን ሽሬ ሄዶ ቢዋጋ ምን ችግር አለው? ነገር ግን እንደዚህ አልሆነ። ስለዚህ ይሄን አተሳሰብ የጠበበ በዘረኝነትን ባይሄዱ ባያስሩ ጥሩ ነው ብዬ በእግረ መንገድም ትልማት ፈልጋለሁ። በተረፈ ግን አሁን ያለበት ይህን ኃይል ከቀጠናው ውጭ ሌላ ቀጠና አልሄደም።
ደረጀ ከኮሎኔል ደመቀ ዘውዴ ጋር የጀመረው ውይይት አልተጠናቀቀም። በሌሎችም ሰብአዊና የጸጥታ ጉዳዮች ላይ የተለዋወጡት በሌላ ምሽት ይቀርባል። በነገራችን ላይ የትግራይ መንግስት ያወጣው ነው የተባለና 7 ነጥቦችን ያዘለ የድርድር ተኩስ አቁም ላይ ለመድረስ በሚል የወጣ የቅድመ ሁኔታዎች ዝርዝር ሰነድ የህወሓት ቃል አቀባይ የሆኑት ጌታቸው ረዳ ዛሬ በትዊተር አሰራጭተዋል። ከቅድመ ሁኔታዎቹ የመጀመሪያው የአማራና የኤርትራ ወራሪ ኃይሎች ከትግራይ ወጥተው ከጦርነቱ በፊት ወደ ነበሩበት ግዛት እንዲመለሱ ይላል። በዚህ ዝርዝርና በሌሎችም ነጥቦች ላይ የኢትዮጵያንና የኤርትራን መንግስታት እንዲሁም ሌሎችም የሚመለከታቸውን ወገኖች ምላሽ ለማግኘት ጥረት ጀምረናል። በነገው ምሽት ከሙሉ ዘገባ ጋር እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ሶሎሞን አባተ ነኝ የማስተናግዳችሁ። ወደ ተከታዩ ዝግጅት ላሸጋግራችሁ። ተከታዩ ቅንብር ከዩናይትድ ስቴትስ መንግሥት አወቃቀርና አሰራር ጋር ያቆየናል። የአሜሪካ ድምፅና ሸገር ኤፍኤም 102.1 በመተባበር ከሚያቀርቡላችሁ ዝግጅቶች አንዱ ነው።
እያንዳንዱ ሀገር የሚያገኘው የሚመጥነውን መንግሥት ነው።
በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽና በ19ኛው መጀመሪያ የኖረው ፈረንሳዊ የሕግ ሰው፣ ዲፕሎማት፣ ጸሐፊና ፈላስፋ ጆዜፍ ዶሜይስትር ነው ይህንን ያለው። እያንዳንዱ ሀገር የሚገባውን መንግሥት ያገኛል፣ ወይም ሌሎች ሲተረጉሙት ሕዝብ የሚገባውን መንግሥት ያገኛል፣ ወይም ደግሞ ሕዝብ የሚያገኘው የሚተካከለውን ወይም የሚመጥነውን መንግሥት ነው። መንግሥቱን አይተህ የሕዝቡን ማንነት ትረዳለህ እንደማለት። ሕዝብ ሥልጣን ይሰጣል ወይም ሥልጣኑን ያስነጥቃል። ወጣም ወረደ ሥልጣን የሕዝብ ነውና አንድም በፍቃዱ በድምፁ በመረጠው መንግሥት ይተዳደራል። ሳይመርጠው ከሚያስተዳድረው ጋር ከታረቀም ያ መንግሥት እንዳደረገው ይሆናል። እምቢ ካለም የፍቃዱ እስኪሞላ የኔ የሚለውን እስኪቀዳጅ ይታገላል። ለማንኛውም ከዶሜይስትር አባባል ጋር የማይስማሙ አሉ።
አነጋገሩ እኔ ትክክል ነው ብዬ አላምንም። ብዙ ጊዜ ህዝቡ የሚፈልገውን የማያገኝበት ሁኔታ አለ። መሪዎች ገብተው አገባባቸውም እንዳይሆን ሆኖ ያን ህዝብ የፈለጉትን ይጭኑበታል። ህዝቡ የፈለገውን አገኘ ወይም የሚገባውን አገኘ ማለት አይቻልም። አነጋገሩ እንግዲህ ምናልባት ሊባል የተፈለገው ህዝብ ቢፈልግ ተጣጥሮ ሊያገኘው የሚፈልገውን መንግስት ሊያገኝ ይችል ነበር። በማይሆን ሁኔታ እየተገዛ ከሆነ ወይም አልጣረም ወይም አልታገለም ዝም ማለቱ እንደዚህ ያለ መንግስት እንዲወድቅበት ሆኖ ይሆናል የሚባል ይሆናል። ግን ብዙ ጊዜ መንግስት የሚጫንበት ብዙ ሀገር አለ እና ህዝቡ የፈለገውን ወይም የሚመጥነውን አገኘ ማለት አይደለም እንደዚህ ያለ መንግስት ሲቋቋም።
ፕሮፌሰር አዲኖ አዲስ።
አዲኖ አዲስ እባላለሁ። ማስተምረው ቱሌን ዩኒቨርሲቲ ነው። ቱሌን ዩኒቨርሲቲ ኒው ኦርሊንስ ሉዚያና አሜሪካ ውስጥ ነው። ማስተምረው ህገ መንግስት፣ ሰብአዊ መብት፣ እንደገና ደግሞ የአሜሪካ አስተዳደር ውጭ ሀገራት ያለውን አገጣጠም ፎሪን ፖሊሲ ማለት ነው። ፎሪን አፌርስ ብዬ ነው የማስተምረው። ስለ ሀገሪቱ ጸጥታም ሴኪሪቲ አስተምራለሁ።
በዘመናዊው እሳቤና ተግባር የህዝብ ስልጣን የሚሰራባቸው ከቀጥተኛ ዲሞክራሲና ከውክልና ዲሞክራሲ አንስቶ የተለያዩ የዲሞክራሲ አይነቶች ጽንሰ ሀሳቦችና ትግበራዎች ቢኖሩም የሰፋ ተቀባይነት ስላለውና ዛሬ በበዛው የዓለም ክፍል ስለምናየው የውክልና ዲሞክራሲ እንነጋገር። ቀጥተኛ ያልሆነ ዲሞክራሲ
የውክልና መንግስት ምንድን ነው? ሰዎች ተመርጠው የሚመረጡበትን ነገር ለህዝቡ ተናግረው ህዝቡ ያን ሰምቶ መርጧቸው የሚፈጽሙት የህዝቡን ፍላጎት ነው። እርግጥ አንዳንድ ጊዜ መቼም እነሱን አስተሳሰብም ጨምረው ይሰራሉ። ህዝቡ እንግዲህ የመረጠው እኛ የምንነግራችሁን አርጉ ብቻ ሳይሆን ጠቅላላው እንደዚህ ነው፣ ግን ያደረጋችሁትን ለእኛም ንገሩን እኛም ሰላም መፈለጋችን አለመፈለጋችን እናስታውቃለን ነው። እንግዲህ ነገሩ አጠቃላይ ምንድን ነው? ህዝብ ወካዩን መርጦ ወካዩ የማይጠቅመው ከመሰለ ወካዩን የሚያባርበት የሚያስወግድበት ሁኔታ ያለበት አስተዳደር ነው ማለት ነው።
ዴሞክራሲ ከስሙ ከአነሳሱና ከበዛው ትርጓሚውም በህዝብ ለህዝብ በሚቋቋምና በሚሰራ መንግስት የሚመራ የብዙሃን የበላይ ተደማጭነት የሰፈነበት ስርዓት በመሆኑ ብዙ ፖለቲከኞችና ምሁራን ይስማማሉ።
ዴሞክራሲ ማለት እንግዲህ ህዝቡ ራሱን የሚመራበት አስተዳደር ማለት ነው። አንዱ ከአንዱ ሳይበልጥ ዜጋ በሙሉ ራሱን የሚመራበትን ወይም የሚወክለውን አስተዳደር የሚመርጥበት ሁኔታ ሲደራጅ ነው። እንግዲህ ራስን በራስ ማስተዳደር ለሁሉም ክፍት የሆነ አንዱ አንዱ ሳይበልጥ
በዚህ ውስጥ በአንዳንድ ሀሳቦች ላይ በአንዳንድ የአስተዳደር ጥያቄዎች ላይ የማይስማሙ ሰዎች፣ የማይስማሙ ቡድኖች፣ የማይስማሙ ዜጎች ሊኖሩ ይችላሉ። በዲሞክራሲያዊ ስርዓት ውስጥ የሁሉም ድምፅ የሚሰማበት ስርዓት ከሆነ እንዴት ይፈታል እንዲህ አይነት ልዩነት?
ትልቁ ጥያቄ እሱ ነው። እንግዲህ የውክልና አስተዳደር የተመረጠበት አንዱ ምክንያት እሱ ነው። የተመረጡት ሰዎች እርስ በርስ ተወያይተው እንካ ተቀበል ስጠኝ ብለው ተነጋግረው የሚወስኑበት ሁኔታ ይመጣል ማለት ነው። እንግዲህ ብዙ ህዝብ የተለያየ አስተያየት አለው። እንደዚህ ያለ ቦታ ላይ የሚሆን ውሳኔ ሊወሰን የሚችለው መስጠትና መቀበል ሲኖር ነው። ቶለራንስ ሲኖር ነው። መነጋገር ሲኖር ነው። መደማመጥ ሲኖር ነው። የእኔ ብቻ ነው እውነቱ ብሎ ማሰብ ሲቀር ነው። ፓርላማውም ቢሆን ኮንግሬሱም ቢሆን እዚያ የሚነጋገሩትና የሚወያዩት የራሳቸውን እኔ ያልሁት ይሁን የማያስብል ሁኔታ ባለበት ነገር ነው። ሁሉም ተመርጦ የመጣው ወክሎ የመጣው ህዝብ አለ። የእኔ ብቻ ነው ብሎ ሊናገር አይችልም። ሌላውንም ማዳመጥ አለበት እና የተለያየ አስተሳሰብ ያለበት ሀገር፣ የተለያየ ሃይማኖት ያለበት ሀገር፣ የተለያየ ዘር ኤትኒክ ግሩፕ ያለበት ሀገር ተደማምጦ እና
ቋንቋዎች እና ጎሳዎች
አዎ ያሉበት ሀገር ተነጋግሮ ያንተን ንገረኝ እኔን ልንገርህ እና እንስማማ ብሎ ተስማምቶ የሚሰራበት ሁኔታ ነው እንጂ አንዱ ብቻ ሊጫን አይቻልም ማለት ነው።
የብዙሃን ድምፅስ እዚህ ቦታ ላይ እንዴት ነው የሚታየው? የብዙሃንና የአናሳዎች ድምፅ በዲሞክራሲ ውስጥ
በጣም ጥሩ ጥያቄ ነው። እንግዲህ በአጠቃላይ በዲሞክራሲ በዚህ በውክልና አስተዳደር ብዙሃን ያለው እንግዲህ መጆሪቲ ማለት ይመስለኛል። ብዙሃን እንግዲህ ውሳኔ ወስነው ውሳኔው በአጠቃላይ እንግዲህ በብዙሃን የተወሰነው ነው እንግዲህ አስተዳደር የሚሆነው። ነገር ግን የማይኖሪቲ አማርኛውን ብትለግሰኝ
ህዳጣ ነው።
የእነሱም ራይት መጠበቅ አለበት። አንደኛ ሰብአዊ መብታቸው መጠበቅ አለበት። አንዳንድ መንግስታት ደግሞ እነዚህ ንዑሳን አይሆንም ካሉ የማይሆን ነገር አለ ብሎ የሚወስነው ነገር አለ። የማይኖሪቲ ቪቶ የሚባል ነገር አለ። ግን አብዛኛው ምንድን ነው? እርግጥ እነዚህ ማይኖሪቲስ ሊያሸንፉ ባይችሉም የእነሱ አስተሳሰብ እና የእነሱ ፍላጎት በማጆሪቲው መጠበቅ ይኖርበታል። እንግዲህ ሂውማን ራይትስ ነው እንግዲህ መጠበቅ አለበት። ከዚያ ሁለተኛው ነገር ምንድን ነው? አንዳንዱ አስተዳደር እንዲያውም ሁሉም ነው እንጂ ገለልተኛ የሆነ የህግ ተንታኝ ወይም የህግ ተርጓሚ ጁዲሻል ኢንዲፔንደንስ የሚባለው ነው። እንደሱ ያሉ ነገር አለ። የህግ አካሉ ነጻ ከሆነ ብዙሃኑም የንዑሱን ቁጥር ለመበደል ቢፈልጉ ያ ገለልተኛው የህግ ተርጓሚው ቡድን ሊቆጣጠር ይችላል ማለት ነው። በዚያ በኩል ደግሞ እንግዲህ የንዑሳን መብት ይጠበቃል። በጣም አስፈላጊ ነው። ነጻና ገለልተኛ ዳኛና ተርጓሚ በጣም አስፈላጊ ነው።
ይህ ስርዓትና አሰራር የዲሞክራሲ አባት ተብሎ ከሚጠራው የዛሬይቱ ግሪክ የያኔዋ አቴና መሪ ከክርስቶስ ልደት በፊት 500 ዓመት ገደማ ከኖረው ክሌይስቴነስ አንስቶ ይታወቃል። እርሱ ዲሞክራቲያ ይለው ነበር። እንዲያውም ግሪካውያን ለዛሬው ዓለም ካበረከቱት ትሩፋት ሁሉ አንዱ ያኔ ለሁለት ምዕት ዓመታት የተጓዙበት ዲሞክራሲያዊ ስርዓት ግዙፍ ቦታ እንዳለው መዛግብትና ምሁራን ይናገራሉ። ዴሞክራሲያዊ ስርዓቶች፣ መንግስትና አስተሳሰቦች በዘመነኛውና በቅጡ በተመዘገበው የሰው ልጅ ታሪክ ውስጥ ትርጓሚያቸውንና ቅርጾቻቸውን እየቀያየሩ እየጠፉና እየተነሱ እስከ 18ኛው መቶ ክፍለ ዘመን ዘልቀዋል። ለንግግራችን የተጨበጠ ማሳያና ማገናዘቢያ ይኖረን ዘንድ ዛሬ በመላው ዓለም የዲሞክራሲ አውራና ፋና ተምሳሌትም ሆኖ የሚነሳውን የዘመናዊው ዲሞክራሲ አባት በሚባሉት ጆርጅ ዋሽንግተን በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽ የተመሠረተውን ላለፉት 240 ዓመታት ጸንቶ የሚገኘውን የዩናይትድ ስቴትስ ዲሞክራሲ የመንግስቱን አመሰራረት አወቃቀርና አሰራርን ፈትሽ።
የዩናይትድ ስቴትስ ህገ መንግስት እንዳልኸው አንድ 200 ዓመት በላይ ሆኗታል። መንግስቱ ያቋቋመው እንግዲህ እሱ ነው። መንግስቱን ሲያቋቁመው ሶስት የአስተዳደር ክፍሎች አስመልክቶ ነው የመሰረተው። አንዱ ህግ አርቃቂ ኮንግሬሱ፣ አንዱ ህግ ተርጓሚ እንግዲህ ሱፕሪም ኮርቱ እና ሌሎችም ዳኞች፣ አንዱ ደግሞ ህግ አስፈጻሚ ኤግዘኪቲቭ ብራንች ሉታ። እነሱ ሶስቱ የተለያዩ የአስተዳደር ክፍሎች ሆነው ተመሰረቱ። ከዚያ በላይ ደግሞ ፌዴራሊዝም የሚባል ስርዓት ተቋቁሟል። እንግዲህ አሜሪካ 50 ስቴቶች አሏት እና ፌዴራሊዝም ማለት እንግዲህ የአሜሪካን መከለኛው አስተዳደር እና የእያንዳንዱ ስቴት አስተዳደር እንዴት ይጋጠማሉ፣ እንዴት ይገናኛሉ ነው። እሱንም ያረቀዋል ህገ መንግስቱ።
ይህ የዛሬቱ ዩናይትድ ስቴትስ የምትመራበት ዲሞክራሲ መሰረቱ ያደረገው ሊበራል ወይም በስፋት የምዕራብ ዲሞክራሲ የሚባለው ጽንሰ ሐሳብ ነጻነትን መሰረት ያደረገ ነው። የግለሰብ ነጻነትና መብቶች በማዕከላዊ እቅድ የማይታዘዝ በግል ሀብት ላይ የተመሰረተ ገበያ መር ነጻ ምጣኔ ሀብት፣ በምርጫ ብቻ የሚያዝ የህዝብ ስልጣን፣ ስልጣን በተለያዩ የአወቃቀር ምሰሶዎቹ የተከፋፈለበት ሚዛን የሚጠብቅና ቁጥጥር የሰፈነበት መንግስት።
ኮንግሬሱ፣ ሴኔት እና ሀውስ ኦፍ ሬፕሬዘንታቲቭስ ይባላሉ። ሁለቱ እያንዳንዳቸው በብልጫ ድምፅ ያሳልፋሉ። ሴኔት የሚባለው ነው እንግዲህ የህግ መወከያ ምክር ቤት፣ የታችኛውን የህዝቦች ምክር ቤት እንግዲህ እንበለው እና እያንዳንዳቸው እንግዲህ ያሳልፉታል። ያን ህግ ይሁንልን ብለው የሚፈልጉት በብልጫ ምርጫ ያሳልፉታል። ህግ ከመሆኑ በፊት ያ ወደ ፕሬዚደንቱ ይቀርባል። ፕሬዚደንቱ ከፈረመው ህግ ይሆን፣ ፕሬዚደንቱ ካልወደደው አልፈልገውም ብሎ ይመልሰው። አልፈልገውም ብሎ ሲመልሰው የህግ መምሪያና የወሳኝቶቹ ሁለቱ እንደገና ይመለከቱታል። ይመለከቱና እያንዳንዳቸው በሁለት ሶስተኛ አብላጫ ምርጫ እንደገና መልሰው ካሳለፉት ፕሬዚደንቱን ባይፈልገው ህግ ይሆናል። እሱ አለመፈረሙ አሁን ምንም ለውጥ አያመጣም። ዋናው ነገር ምንድን ነው? ሁለቱም የተለያዩ ክፍሎች እንዲስማሙበት ይፈልጋል። ምክንያቱም አገርን ሊጠቅም የሚችለው ነገር የተለያዩ የአስተዳደር ክፍሎች ሲስማሙበት ነው ብሎ ስለሚያስብ ነው። እንግዲህ ፕሬዚደንቱ የሚመረጠው ራሱን ችሎ ነው፣ እንደ ኢትዮጵያ አይደለም።
እንደዚህ በሚሆንበት ጊዜ እነዚህ ተወካዮች ያወጡት ህግ ከህገ መንግስቱ ጋር የሚጋጭ ቢሆን ምንድን ነው የሚሆነው?
እንግዲህ እዚህ ላይ ነው የዳኞች ስራ። ያ ህግ እንግዲህ በሁለት ሶስተኛ ምርጫ አጽድቀው ህግ ሆነ እንበለ እና ግን ያ ህግ ህገ መንግስቱን ተጻረረ እንበለ፣ የዚያን ጊዜ ይሄ ህግ ህገ መንግስቱን ተጻሯል ብሎ የተለያዩ ሰዎች ወደ ፍርድ ቤት ይወስዱታል። ወደ ፍርድ ቤት ሲወስዱት እንግዲህ ፍርድ ቤቱ ይወስናል። ፍርድ ቤቱ ነጻ ገለልተኛ የሆነ ስልጣን ያለው ስለሆነ ይህ ህግ ከዚህ ከህገ መንግስቱ ጋር ተጻሯል ካለ ያ ህግ ህግ አይደለም ማለት ነው፣ ይወድቃል። ኮንግሬሱን ቢያሳልፈው ኢቭን የምክር ቤቱ ብቻ ሳይሆን ፕሬዚደንቱን ቢስማማበት እና ቢፈርመው እሱ መፈረሙ ምክር ቤቱ ማጽደቁ ህጉን ህግ ሊያደርገው አይችልም። ህጉ ህገ መንግስቱ ጋር ካልተስማማ እና ፍርድ ቤቱ ይወስናል።
የዩናይትድ ስቴትስ ህገ መንግስት አንቀጽ አንድ የመንግስት ቁጥጥርና ሚዛን ይላል። ስለዚህ የስልጣን መከፋፈልና ሚዛን መጠበቅ አስፈላጊነት የህገ መንግስቱ ነዳፊና የዩናይትድ ስቴትስ ሁለተኛው ፕሬዚደንት ጆን አዳምስ እንዲህ ጽፈዋል።
በሰው ልጅ ተፈጥሮ ውስጥ ያለውን ወደ አምባገነንነት የመሳብ አዝማሚያ መቆጣጠርና ማቀብ የሚቻለው እነዚህ እያንዳንዳቸው ስልጣኖች ከሌሎቹ ሁለቱ ጋር ያላቸው ሚዛን ሲጠበቅ ብቻ ነው።
አንድም ሶስትም በሆነውና ምሰሶቹ ወይም ክንፎቹ የየራሳቸው የተናጠል ኃላፊነት ያለባቸው እኩል አካላት ቢሆኑም በሕዝብ ተወካዮች ፊት ቀርበው እንዲጠየቁም የቁጥጥር ሥርዓቱ ያዛል። በሰኔ 2011 ዓመተ ምህረት የተወካዮች ምክር ቤቱ ይዞት ለነበረ ጉዳይ ቀርበው ማብራሪያ እንዲሰጡ ተጠይቀው የነበሩ ሁለት የአስፈጻሚው ክንፍ ባለሥልጣናት ምላሽ ሳይሰጡ በመቅረታቸው ብዙ እንደራሴዎች ተበሳጭተው ነበር። የኒውዮርክ እንደራሴ አሌክዛንድራ ኦካዚዮ ኮርቴዝ አንዷ ነበሩ።
I don't want to issue a subpoena. Nobody wants to be in a position where you have to issue a subpoena of an administration official because we are a co-equal branch of government.
እኔ አስገዳጅ መጥሪያ መላክ አልፈልግም። አንድ የመንግስት ባለስልጣን እዚህ ቀርቦ ቃል እንዲሰጥ መጥሪያ ለመላክ የሚገደድበት ሁኔታ ውስጥ መግባት ማንንም አይፈልግም። ምክንያቱም ሁላችንም እኩል የሆነን የመንግስት ክንፎች ነን። እናም ጥያቄ በጠየቀን ጊዜ መልስ ይሰጠናል ብለን መጠበቅ ይኖርብናል። ሳናገኝ ስንቀር ግን ስራችንን ለማከናወን እንገደዳለን። ማንም መጥሪያ መላክ አይፈልግም።
But today because of the secretary and because of the attorney general's refusal.
ዛሬ ግን ሚኒስትሩና ጠቅላይ አቃቢ ሕጉ አቻ ከሆነው የመንግስቱ ክንፍ ጋር ለመተባበር ፈቃደኛ ሳይሆኑ በመቅረታቸው ሌላ አማራጭ አይኖርንም። ይህ የህግ የበላይነት ጉዳይ ነው። ይህ ለተቋሞቻችን ሊሰጥ የሚገባው ክብር ጉዳይ ነው። ይህ እንደ አንድ አካል እንደ ዩናይትድ ስቴትስ የተወካዮች ምክር ቤት የስልጣናችንና የዩናይትድ ስቴትስ ወጥ ቁመና ጉዳይ ነው።
This is about the rule of law. This is about the respect of our institutions and this is about the power of all of us as a body as the United States Congress and the integrity of the government of the United States.
እንግዲህ እኮ ሰዎችና ብዙ ችግር አለ። አብሮ መኖር ቀላል ነገር አይደለም። እንግዲህ ዴሞክራሲ እንግዲህ ያብሮ መኖር ስልት ነው። አንዱ ምንድነው እንዴት አርገን ተቻችለን እንኖር ብሎ የሚጀመርበት አስተዳደር ነው። እና እንግዲህ ሰው እንደማናችን መጠን አንዱ አንዱን ልብለት፣ አንዱ አንዱን ልዝራፍ፣ አንዱ አንዱን ልጨቁን ብሎ ማሰቡ አይቀርም። እና ሁልጊዜ ትግል አለ። ዴሞክራሲ ይህን ያህል ጊዜ ኖሯል። ግን እያየነው ነው። አሁን በጣም ብዙ ጫና አለበት በየቦታው ማለት ነው። ይህ እንግዲህ ከሰው ሁኔታ ጋር የተያያዘ ነው።
ይህ አብሮ የመኖር ስምምነት ለሁሉም ጠቃሚና ትርፋማ እንዲሆን ለማድረግ የተመረጠ የዲሞክራሲ መንገድ ነጻነትና ስልጣን ደፋቸውን እንዳይስቱም የቁጥጥርና የሚዛናዊነት አቀራረጽና ድንጋጌው ዘብ እንደሚቆም ሰነዶች ያሳያሉ። ለአሁኑ የዩናይትድ ስቴትስ ሕገ መንግስት መሰረት አኑሯል የሚባለውን አሁንም ያው ሆኖ እየሰራ ያለውን በዛሬው ዓለም እጅግ አንጋፋ የሚባለውን የማሳቹሴትስ ሕገ መንግስት የጻፉት ጄምስ ማዲሰን ነጻነትን ያለ አግባብ በመጠቀም አደጋ ላይ ሊወድቅ ይችላል፣ ስልጣንን ያለ አግባብ በመጠቀምም ብለው ነበር። 45ኛው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስልጣናቸውን ያለ አግባብ ተጠቅመዋል ብለው ያመኑ እንደራሴዎች በሕግ መወሰኛ ምክር ቤቱ ፊት ክስ የመሰረቱባቸው ጊዜ የኒው ጀርሲው ሴናተር ባብ መኔንዴዝ ቆመው ሲሞግቱ እንዲህ ብለው ነበር።
I rise today as an unwavering believer in the system of checks and balances laid out by our framers in the Constitution with three co-equal branches of government at times working with each other.
ዛሬ እዚህ የቆምኩት አብረው እንዲሰሩ አንዳቸው በሌላቸውም ላይ ቁጥጥር እንዲያደርጉ ሶስት እኩል የሆኑ የመንግስቱን ክንፎች በሕገ መንግስት ውስጥ የቀረጹ መስራቾቻችን የነደፉት የቁጥጥርና ሚዛንን የማስጠበቅ ስርዓት የማልናወጥ አማኝ ሆኜ ነው። ይህ የቁጥጥርና ሚዛን ስርዓት ነው የሪፐብሊካችንን ደህንነት ከአምባገነንነት የሚከላከል። እናም በህዝብ ለህዝብ የቆመው መንግስታችን አብርሃም ሊንከን እንዳለው ከምድር የማይጠፋ መሆኑን የሚያረጋግጥልን።
It is this system of checks and balances that safeguards our republic against tyranny and ensures that our government by the people for the people as Abraham Lincoln said does not perish from the earth.
እነዚህ አስተዳደር ክፍሎች ቢለያዩም አብረው መስራት አለባቸው። ተለያይተው የሚኖሩ አይደሉም፣ አብረው እንዲሰሩ ነው የተፈጠሩ።
በዚህ የሚዛንና የቁጥጥር ስርዓት ተቀማጭን ፕሬዚደንትና ለእድሜ ልክ የሚሰየሙትን ዳኞችን ፈጽመዋል የሚባል ሀገርን የሚጎዳ ተግባር ቢኖር መጠየቅ ይቻላል።
የፍትህ ሚኒስቴሩ የጻፈው ነገር አለ። የጻፈው ነገር ምንድን ነው የሚለው? ፕሬዚዳንቶች ፕሬዚደንት በነበሩበት ጊዜ በወንጀል ሊከሰሱ አይችሉም ብሎ እንግዲህ ደምድሟል። ፍርድ ቤት ገና እሱን አልወሰነውም፣ ምክንያቱም የሄደ የለም። ነገር ግን ኢምፒችመንት አለ የማስወገድ። ከፈለገ ምክር ቤቱ ሊያስወግደው ይችላል። ፕሬዚደንቱ የጦር ወንጀል ወይም የሰብአዊ መብት ወንጀል ወይም የእልቂት ወንጀል ፈጽሟል ብሏል ሊያባረው ይችላል። እንግዲህ ሃይ ክራይምስ አንድ ሚስዲሚነር ይላል። እንግዲህ
ከፍ ያለ የወንጀል ጥፋት እና የስነ ምግባር ጉድለት።
አዎ፣ እንዲያውም በእውነቱ ሲሆን ለማባረር በኢምፒችመንት ፕሬዚደንቱን ምክር ቤቱ ስለሚወስን ወንጀልም መሆን አያስፈልገውም፣ አገሪቱን የሚጎዳ ጥፋት። እንዲያውም ስታየው ፌዴራሊስት ፔፐር የሚባሉ አሉ። መጀመሪያ እነ ማዲሰን እነ ሃሚልተን ዋና ዋና መስራቾቹ የጻፏቸው ወረቀቶች አሉ፣ ኒውዮርክ ህገ መንግስቱን እንድታጸድቅ የጻፏቸውን። እነሱን ስትመለከት በጣም ፈርቶ የነበረው አገሪቱን የሚጎዳ ነገር ፕሬዚደንቱ ያደርጋል፣ ወንጀል ቢሆንም ባይሆንም ግን አገሪቱን የሚጎዳ ደግሞ እንዲያው ቀላል ነገር እንዲህ አድርጓል ብሎ ቢኮነን እና ወደ ህግ መወሰኛው ምክር ቤት ቢሄድ 67 ሴናተሮች ያስፈልጋሉ። እሱ ራሱ ቼክ የሚያደርገው ነው።
ፌዴራል ስርዓት ላይ የቆመው የዩናይትድ ስቴትስ መንግስት በሚዛንና በቁጥጥር የሚተሳሰረውና የሚጠባበቀው አንዱ ክንፍ ከሌላኛው ጋር ብቻ ሳይሆን ህግ የሚያረቀው በሀገሪቱ ገንዘብ በጀትና ግብር ላይ የሚያዘው ውሎችን የሚያጸድቀው ጦርነት የማወጅ ስልጣን ያለው የተወካዮች ምክር ቤቱም በህዝብ ስልጣንና በግዛቶቹ ወይም በስቴቶቹ ህልውና መካከልም የተመጣጠነ ግንኙነት እንዲኖር ሆኖ የተዋቀረ ነው።
የህግ መወሰኛ ወኪሎች የሚወክሉቱ ስቴቶቹን ነው። እያንዳንዱ ስቴት ሁለት ሴናተር አለው፣ ወኪል አለው። እያንዳንዱ ስቴት ትንሽም ብትሆን ትልቅ፣ ለምሳሌ ዋዮሚንግ የምትባል ስቴት 500,000 ገደማ ህዝብ ነው ያላት። ካሊፎርኒያ 40 ሚሊዮን በላይ አለው። ካሊፎርኒያና ዋዮሚንግ እኩል ነው ያላቸው ወኪል። እና የስቴቶቹን መብት ለመጠበቅ ተብሎ ነው የመጣ።
በዚህ የገዘፈ መንግስትና ሀያል መዋቅሮቹ መስተጋብርና መፋጠጥ መካከል ታዲያ የህዝብ ቦታ አቅሙና ዋስትናው ያለው የት ይሆን? ዶክተር አዴ ነው
እንግዲህ ቅድም እንደተነጋገር ነው የወኪላዊ አስተዳደር ይሄ ነው። ይወክሉኛል ያልሃቸው ሰዎች የሰደድካቸው የማይመስልህን ነገር ካደረጉ የማባረር ስልጣንህ እንግዲህ አለ። የህግ መምሪያው ምክር ቤት በየሁለት አመቱ ይመረጣል። የህግ መወሰኛው ምክር ቤት በየስድስት አመቱ ይመረጣል። እንግዲህ አንዱ እንግዲህ ምንድን ነው ህዝብ ሊያደርግ የሚችለው ለሚባለው ጥያቄ እንግዲህ የወኪል አስተዳደር እስከሆነ ድረስ ዋናው ልትጠቀመው የምትችል እንደ ዜጋ የምርጫ መብትን ነው። መምረጥ ይቻላል። ፕሬዚደንቱም እንግዲህ በየአራት አመቱ ይመረጣል እና ህዝቡ የሚጠይቃቸውና የሚያብላላቸው ነገሮች የምርጫ መወያያ ሊሆኑ ይችላሉ። እዚያ ላይ ነው እንግዲህ ህዝብ አዳምጦ ሰምቶ ይሆነኛል የሚለውን የሚጠቅም። እዛ ውስጥም እንግዲህ በምርጫ በኋላ ሆኖ በየጊዜው የተመረጠውን ሰው እንግዲህ ይህን አርግ ይህን አታርግ እያለ ይናገራል። ሂዶ ከቢሮ ይጠይቃል። የተመረጠው እንደገና ተመልሶ ወደ መረጠው ቦታ ሂዶ እንዲህ አርገናል ብሎ ሲናገር የዚያን ጊዜ ጥያቄ ይጠየቃል፣ በየስብሰባው ማለት ነው። እና ህዝቡ በየጊዜው የሚደረገውን ነገር ይሰማል፣ ይመረምራል። ምርጫ ሲመጣ ደግሞ በምርጫው የሚሆነውን ነገር ይወስናል።
የስልጣን መሰረትና ምንጭ ህዝብ ነው። ለዚህ ደግሞ ለራሱ ሲል ኃላፊነቱን ሊወጣ የተዘጋጀ ህዝብ ምርጫንና የምርጫ ጊዜን እንደ በዓል ይቆጥረዋል። ድምፅ የመስጠት የመምረጥ መብት በዩናይትድ ስቴትስ ታሪክ ውስጥ እጅግ የጎሉ ትግሎችና ትንቅንቆች የተካሄዱበት ሜዳ ነው። የዩናይትድ ስቴትስ መራጭ በምርጫው ደህንነትና በሂደቱና በውጤቱ ተአማኒነት አይደራደርም። ዩናይትድ ስቴትስ ውስጥ ለመምረጥ መብቃት በዜግነትም ይሁን በዕድሜ ታላቅ መታደል፣ የሕይወት ዘመን ምልክት ተደርጎ ይወሰዳል። ሁሉም ነገር ታዲያ ለመምረጥ ከመመዝገብና የድምፅ ካርድ ከመያዝ ይጀምራል። ኃይል ነውና ካለበለዚያ
አሜሪካውያን ሳይናገሩት የሚገነዘቡትን አንድ ቁም ነገር ላስታውሳችሁ።
እያንዳንዱ ሀገር የሚያገኘው የሚመጥነውን መንግስት ነው።
ይቀጥላል። የተከበራችሁ አድማጮች፣ ለዛሬ ዝግጅታችን ወደ መጠናቀቁ ተቃረበ። ኢንዲፔንደንስ ዴይን እያከበራችሁ ላላችሁ እንኳን አደረሳችሁ። አብራችሁን ስለሆናችሁ ያስተናገድኳችሁ ሰሎሞን አባተ ከመላ ባልደረቦቼ ጋር ከልብ እያመሰገንኩ ከሬይ ቻርልስ ውቢት አሜሪካ ጋር ልተዋችሁ። ሃፒ በርዝዴይ አሜሪካ